ቀደይ ተላ ትባላለች። ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁን ሰዓት ነዋሪነቷን በዚህ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙሉ ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩቲዩብ ገጽ ከፍታ ሐሳቧን ማጋራት ጀመረች።
እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው። ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ልጄን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደጋለን ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነትና ስል ብዙ ነገሮችን አነብ ነበርና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝ ምን ሳድግ ወይም ደግሞ በነበርኩበት ጊዜና ብዙ መጽሐፍቶች አልነበረውም፣ ብዙም ሰው ያልምድ አልነበረውም ነው እና እንደው ያለኝን ነገር እኔ የተማርኩትን ነገር ባካፍል ብዬ ነው እንግዲህ ዛሬ የተለያዩ ሀሳቦችን ማካፈል የጀመርኩት።
እኔ በዚህም ብቻ ሳትገደብ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮ ፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ፀሐይ ቀጨኔ ሴቶች ልጆች ማሳደጊያና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንደው እንዴት ብለሽ ይህን ነገር ጀመርሽ? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት።
እንደ አጋጣሚ ነው አንድ ጊዜ ዩቲዩብ ላይ ሆኜ እንደዚህ የተለያዩ ፕሮግራሞችን ሳይ፣ ኢትዮጵያ የተሰራ ፕሮግራም ነው አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ እንዴ ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳና ከሷ ጋር አብረን ለመስራት ተነጋገርን። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ በጉዲፈቻ ልጆችን ማሳደግ በዓለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከ2018 ዓ.ም ጀምሮ። ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ህጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ምንድን ነው በየቀኑ ነው ወላጅ የሌላቸው ህጻናት ወደ ህጻናት ማሳደጊያ የሚወሰዱት፣ በየቦታው ይገኛሉ። ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ። ምክንያቱም የማሳደጊያው ያለው ልጆችን የመያዝ ብቃት እና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይህ ፋውንዴሽን ትልቁ አላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ እዛው ሀገር ውስጥ ቤተሰብ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደጊያ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው። እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ እቃን የማሟላት ያለው ህፃን ቁጥርና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ 4-5 ህፃናት አንድ ላይ የሚደረጉበት ሁኔታ ነው ያለው። አልጋ የለም፣ እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረፍ ሲባል ዋጋም ተመን ወጥቶ የሚፈጀው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ እስኪ በዛ ልጀምር ብዬ የህፃናት አልጋም ቢሄድ 18 ያስፈልጋል ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት።
አደይ ለምታውቃቸው ሰዎች በድሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀ ብላ ጀምረዋለች።
እንግዲህ አሁን ባለው ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች ማዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ።
ይህንን ሂደትም ሰዎች በሚችሉት መልኩ በኤኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸው እንዲያደርጉ ታበረታታለች።